ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ህዳሴ ግድብን እንደምትሞላ የውሃ የመስኖና ኢነርጂ ሚኒስትሯ ዶክተር ስለሺ በቀለ አስታወቁ።
ይህ እኮ ሶስቱ ሀገሮች ጉዳይ ነው። ሶስቱ ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መብት ነው። መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያክሙሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስለኝም።
ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ብርሃን ኃይሉ ስርጭቱን ትመራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
አርዕስተ ዜናውን እናስቀድማለን። ኢትዮጵያ ውስጥ ኮሮና ቫይረስ የያዘው ሰው እንደሌለ ተገለጸ። የአውሮፓ ህብረት ዛሬ ከአፍሪካ ጋር አዲስ በተሻለ እኩልነት ላይ የተመሰረተ የአጋርነት ስትራቴጂ መንደፉን አስታወቀ። የሱዳን ጠቅላይ ሚኒስትር አብደላ ሐምዱክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘገበ። አሁን ዜናውን በዝርዝር። ኢትዮጵያ ውስጥ ማንም ሰው በኮሮና ቫይረስ አለመያዙና መከላከል እንዲሁም የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን ኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ አዲስ አበባ ውስጥ አስታወቀ። በኮሮና ቫይረስ ተጠርጥረው በተደረገላቸው ምርመራ ከቫይረሱ ነፃ መሆናቸው የተረጋገጠ መኖራቸውን ገልጿል። ሙክታር ጀማል ዝርዝር ዘገባ አለው።
የኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ባቀረበው ሪፖርት በዓለም ላይ በ97 ሀገሮች የተከሰተው የኮሮና ቫይረስ 100,000 ሰዎች በላይ መያዙን ገልጿል። የብሔራዊ ኮሚቴ ሰብሳቢና የጤና ሚኒስትር ዴኤታ ዶክተር ሊያ ታደሰ እንደገለጹት እስካሁን በኢትዮጵያ የተገኘ የኮሮና ቫይረስ ተጠቂ አለመኖሩንና ለመከላከልና የቅድመ ዝግጅት ስራዎች እየተከናወኑ ያሉትን ገልጸዋል። በኢትዮጵያ 38 ሰዎች ኮሮና ቫይረስ እንዳለባቸው ተጠርጥረው በተደረገው ምርመራ ከቫይረሱ ነፃ መሆናቸው መረጋገጡንም ዶክተር ሊያ ገልጸዋል።
ሁለት ሴንተሮችና ትልቅ ራሱን ችሎ ደግሞ ሙሉ ለሙሉ ይህንን ሕክምናና ልየታ ለመስጠት አንድ ሆስፒታል ለዚህ ስራ ብቻ ሌላውን ስራ ሁሉ አቁሞ እንዲዘጋጅ ተደርጓል። ለካ ኮተቤ ሆስፒታል፣ ይህም በቅርብ ባለፈው ዓመት የተመረቀ አዲስ ሆስፒታል ነው። እዚህ ሆስፒታል ላይ የሚያስፈልጉ ግብአቶችን በማሟላት ባለሙያዎችን በማሰልጠን ስራዎች እየተሰሩ ነው።
የቅድመ ዝግጅት ስራዎችን በተመለከተ ምናልባት ቫይረሱ በኢትዮጵያ ውስጥ ቢከሰት የአፍና የአፍንጫ መሸፈኛ እጥረት እንዳይፈጠር በሀገር ውስጥ ተመርቶ ለውጭ ገበያ ይቀርብ የነበረውን የአፍና የአፍንጫ መሸፈኛ ጭንብሎችን ወደ ውጭ መላኩ እንዲቆም ተወስኗል ብለዋል። ከአዲስ አበባ የካ ኮተቤ ሆስፒታል በተጨማሪ የቢሾፍቱ መከላከያ ሰራዊት ሆስፒታል ቫይረሱ በሀገር ውስጥ ቢከሰት ሕክምና ለመስጠት የሚያስችል ዝግጅት እያደረገ መሆኑንና በአንድ ጊዜ እስከ 600 ሰዎች ማስታመም የሚያስችል አቅም መገንባቱን በሪፖርቱ ተገልጿል። ቦሌ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በ30 የሀገሪቱ የየብስ መውጫና መግቢያ በሮች የኮሮና ቫይረስን ቁጥጥር እየተደረገ መሆኑም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። ቻይና ዛሬ ከምን ጊዜም ያነሰ የኮሮና ቫይረስ በሽተኞች ቁጥር መታየቱን ገልጻለች። ኢጣሊያ ላይ ግን ከህዝቡ 1/4 ተገድሎ እንዲቆይ ትዕዛዝ ተላልፏል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ካሊፎርኒያ ደግሞ በአንድ የመዝናኛ መርከብ ውስጥ ከነበሩ ሰዎች መካከል ኮሮና ቫይረስ የተገኘባቸው ሰዎች ስላሉ ኳራንቲን ውስጥ እንዲሆን ወይም እንዲገለል ታዟል። የቻይና ባለሥልጣኖች በገለጹት መሰረት ዛሬ ቻይና ውስጥ 40 በሽተኞች ብቻ ናቸው የተገኙት። የአውሮፓ ህብረት ዛሬ ከአፍሪቃ ጋር በተሻለ እኩልነት ላይ የተመሰረተ አዲስ የአጋርነት ግንኙነት እንዲኖር የሚያስችል ስትራቴጂ መንደፉ ተዘግቧል። የተነደፈው ስትራቴጂ ገና ጅምር ላይ በመሆኑ ብዙ የሚቀሩት የገንዘብ ጉዳይን የሚያካትቱ ነገሮች እንዳሉ ታውቋል። በያዝነው ዓመት በሚካሄደው የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ላይ የአፍሪካ ሀገሮች ግብአት እንዲጨምሩበት የአውሮፓ ህብረት ባለሥልጣኖች እንደሚጠብቁ ተዘግቧል። የአውሮፓ ህብረት የአመራር ክፍል 5 ትኩረት የሚደረግባቸው ቁልፍ ነጥቦችን ነድፏል። አረንጓዴ ኤነርጂን፣ ዲጂታል ለውጥን፣ ዘላቂ እድገትን፣ የሥራ ፈጠራዎችን፣ ሰላም፣ ጸጥታና መልካም አስተዳደርን፣ ፍልሰትንና እንቅስቃሴን ያካትታሉ። የአውሮፓ ህብረት በአጠቃላይ ከአፍሪካ ጋር ያለውን አጋርነት ማዳበርና የበለጠ ውጤታማ እንዲሆን እንደሚፈልግ የህብረቱ የውጭ ፖሊሲ ኃላፊ ጆዜፕ ቦሬል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘግቧል። ዛሬ የተከሰተው ነገር የሽግግሩን ሂደት አያሰናክልም፣ እንዲያውም ሱዳን ውስጥ የሚካሄደውን ለውጥ ያፋጥናል ሲሉ ሐምዶክ በትዊተር መልእክት አስተላልፈዋል። የመንግስት ቴሌቪዥን በዘገበው መሰረት አብደላ ሐምዶክ ወደ ስራ መስሪያ ቤታቸው ሲሄዱ ነበር ካሚዮናቸው የፈንጂ ኢላማ የሆነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ክፍል የለም። በቴሌቪዥን የቀረቡ ምስሎች ፍንዳታው በተፈጸመበት ቦታ ላይ ቢያንስ 2 ጉዳት የደረሰባቸው መኪኖችን አሳይተዋል። ባለፈው ሳምንት 2 ተቀናቃኝ የሶማሊያ ወታደራዊ አንጃዎች በኬንያ ግዛት ላይ በተዋጉበት ወቅት አንድ ኬንያዊ ሲገደል 12 ቆስለዋል። የአካባቢው ነዋሪዎች በተናገሩት መሰረት የጁባላንድ ሚሊሻዎች ከአንድ ወር በፊት ኬንያ ገቡ። የሶማሊያ ወታደራዊ ኃይል ደግሞ የኬንያን ሉዓላዊ ግዛት ደፍራለች ሲሉ የኬንያው ፕሬዚደንት ከሰዋል። ኬንያ ከሶማሊያው ፕሬዚደንት ጋር ተገናኝተው እንዲነጋገሩ ትላንት ወደ ሞቃዲሾ ልዑካን ልካለች። ሁለቱ ሀገሮች 100,000 አጸፋ ኪሎ ሜትር በሚሆን የህንድ ውቅያኖስ ቦታ ላይም ሲጨቃጨቁ ቆይተዋል። በዛም ቡድን አልሸባብ ኬንያንና ሶማሊያን በሚያዋስነው ድንበር አካባቢ በሁለቱም ግዛቶች ጥቃት ይፈጽማል። እነዚህ ጠቦች ታዲያ ውላድሮ በሶማሊያ በአጠቃላይ በቀጠናውና ከዚያም ርቆ በመሄድ አሉታዊ የሆነ የጸጥታ አንደምታ ሊኖራቸው እንደሚችል ተንታኞች ይናገራሉ። በመጨረሻም የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን መሪዎች ሰፊ የሙስና ተግባር ይፈጽማሉ፣ የህዝባቸውን መሰረታዊ ነጻነቶችን ይረግጣሉ ሲሉ ከሰዋል። ደቡብ ሱዳን ያለው የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ክፍል ዛሬ ለሰብአዊ መብቶች ካውንስል ባቀረበው ዘገባ ላይ ነው ይህን ያለው። ይመዘብራሉ ሲል የመንግስታቱ ድርጅት ኮሚሽን ከሷል። የኮሚሽኑ ሊቀመንበር ያስሚን ሶኦካ እነዚህ የኢኮኖሚ ወንጀሎች በተለይም በሴቶችና በልጆች ላይ አስከፊ ሰብአዊ ጉዳት ያደርሳሉ ብለዋል። ሙስና በርካታ ባለሥልጣኖች ሀብት እንዲያካብቱ አስችሏል። በሚሊዮኖች የሚቆጠሩ ዜጎች ግን በረሃብ ይማቀቃሉ። ይህን የሚያደርጉት ባለሥልጣኖች የህዝባቸውን የኑሮ ደረጃ እንዲሻሻል ለነጻነት የታገሉ ናቸው። ነገር ግን የነጻነቱን ህልም ወደሳቸውም ብለዋል ያስሚን ሶኦካ። የደቡብ ሱዳን መንግስትና ተቃዋሚ ኃይሎች ለዕድሜ ያልደረሱ ልጆችን ለውትድርና እንደሚመለምሉ የተባበሩት መንግስታት የሕፃናት መርጃ ድርጅት ሲያስረዳ 19,000 የሚሆኑ ልጆች በሁለቱም ወገኖች ውትድርና ያግላሉ ይላል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የቀረው 3 ቀን ብቻ ነው።
የላክንላቸው 106 ፓርቲዎች ናቸው። የቀሩ 3 ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው።
የምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስ ናቸው የሰማችኋቸው። ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በህዳሴ ግድብ ጉዳይ ስምምነት ከመፈረሙ በፊት ኢትዮጵያ ውሃ መሙላት እንዳትጀምር የሚያሳስበው የዩናይትድ ስቴትስ መግለጫ ተገቢ ያልሆነና የዛሬ 3 ዓመት ከተፈረመው የመርሆች ስምምነት ጋር የሚጋጭ እንደሆነ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ አስታውቀዋል። ዶክተር ስለሺ በቀለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ጉዳዩን በጥልቀት ሳያውቁ የኢትዮጵያን መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ አትሙሉ ማለት ተገቢ አይመስለንም ብለዋል።
ይህ እኮ 3 ሀገሮች ጉዳይ ነው። 3 ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መብት ነው። መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ አትሙሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስለንም። ስለዚህ ኢትዮጵያ 86% ውሃ የምታመነጭ ሀገር 4 ቢሊዮን ወይም 10 ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየንም። ይሄ መንፓርቲዚያን አመለካከት ነው ብለን አንወስድም። ትክክል አይደለም። ስለዚህ አቋማችን ያስተካክላል ብለን እንገምታለን። በወቅቱ አልነበርንም እኛ የመጨረሻው የጠራው ስብሰባ ላይ እኛ ሳይት ኮንሰልቴሽን ስላልጨረስን መምጣት አንችልም የሚል ነበር። ይህንን ተቀብሎ ቀኑን ማዛወር ሲቻል የማያስፈልግ ጫና መፍጠር ተገቢ አልነበረም።
በሶስቱ ሀገሮች መካከል ስምምነት ተፈረመም አልተፈረመ ኢትዮጵያ ግድቡን ከፊታችን ነሐሴ ጀምሮ መሙላት እንደምትጀምር የመጀመሪያዎቹ 2 ኃይል አመንጪ መዘውሮች ወይም ተርባይኖች የዛሬ ዓመት መጋቢት ውስጥ ኃይል ማመንጨት እንደሚጀምሩ ተናግረዋል።
ግድቡ አጠቃላይ የኃይል ማመንጨት ስራው የሚጠናቀቀው በ2015 ሲሆን ሁሉም ተርባይኖች ወደ ስራ ገብተው ያው መጠን ደግሞ ሙሌት የሚካሄድበት የመጀመሪያ 2 ተርባይኖች ደግሞ ወደ ስራ የሚገቡበት በመጪው ዓመት ይሆናል ማለት ነው። ውሃ ሙሌቱ የመጀመሪያው ፌዝ የመጀመሪያ ዓመት 409 ቢሊዮን የሚሞላ በአይነቱ ክረምት ወቅት ነው።
ይሄ ማለት ቀደም ሲል በያዛችሁት ሰሌዳ መሰረት ሰኔ ውስጥ ውሃ መሙላት ትጀምራላችሁ?
ሰኔ ሳይሆን ያው ክረምቱ በደንብ ጥሩ ዝናብ መጥሮ ፍሰት ሲኖር ሰኔ ያው የዝናብ መጀመሪያ ነው እንጂ በቂ ፍሰት በወንዝ ውስጥ ስለማይኖር በዚያ ጊዜ
የመጀመሪያዎቹ 2 ተርባይኖች ስራ እንደሚጀምሩ ከዚህ በፊት ገልጸው የነበረው ክቡር ሚኒስትር በመጪው ታህሳስ ወይም ጥር ነበረ። አሁን መጋቢት እንደሚጀምር ነው እየገለጹልኝ ያሉት። ልክ የዛሬ ዓመት ማለት ነው።
ቴስት ኮሚሽኒንግ ስራዎች አሉ። ዝም ብሎ አይነት ነገር በአንድ ጊዜ እንትን የሚደረግበት አይደለም። ከዛ ከታህሳስ ጀምሮ እንጀምራለን። ቴስትና ኮሚሽኒንግ ኤሌክትሪክ ኮሚኒክት ማድረግ የምንችለው ሙስተዋብሊ መጋቢት ላይ ነው።
ነገር ግን ዋሽንግተን ዲሲ ላይ ያደረጋችሁትን ውይይትና ድርድር ተከትሎ ክቡር ሚኒስትር የዩናይትድ ስቴትስ በጅሮንድ መስሪያ ቤት ወይም የገንዘብ ሚኒስቴሯ አውጥቶት በነበረው መግለጫ ስምምነት ላይ ሳትደርሱ ውሃ መሙላትም ሆነ የመጨረሻ ሙከራ እንዳይደረግ የሚል ማሳሰቢያ አውጥቶ ነበረ። ይሄ የአሜሪካ ማሳሰቢያ ትርጉም አለው? በእናንተ እንቅስቃሴ ላይ በያዛችሁት እቅድ ላይ ጫና አለው?
እንዲህ አይነት ሀሳብ ከዚህ በፊት ተነስቶም አያውቅም። የመርሆች ስምምነት 2015 ያለን ስምምነት ግድቡ እየተገነባ የውሃ ሙሌት ሲጀምር መሙላት ይጀምራል። አሜሪካኖቹ ለምን እንዲህ አይነት ስቴትመንት ማውጣት እንደፈለጉ ግልጽ አይደለም እና ተገቢ ያልሆነ ስቴትመንት ነው። ስም እስከ ዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ ማሙላት የሚያስጀምር ከሆነ እንጀምራለን ከኮንስትራክሽኑ ጋር ኢምፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ እንሞላም ብለን ከዚህ በፊትም ስምምነት የለንም።
ስለዚህ
ስቴትመንቱ ትክክል አይደለም። ምናልባት እንግዲህ ማለት የፈለጉት ፋይናል ቴስቲንግ ኤንድ ፋይናል ፊሊንግ ማለት ተፈልገው ከሆነ ያው እዚያ ላይ ፕሬፊክሱን ሁለቱም ጋር ስላልጻፉት ሊሆን ይችላል እንጂ በዚያ መልክ ይረዱታል ብለን እንገምታለን እንጂ አግሪመንት ስንፈራረም አንሞላም የሚል መቼም ጊዜ ተነጋግረን አናውቅም።
ዩናይትድ ስቴትስ እያነጋገረቻቸው ያለችው በእኩልነት መንፈስ ሳይሆን ተጋፊ በሆነ በአመሳሱ ስሜትና ሉዓላዊነትን ሊዳፈር የሚችል ውጤት በሚያስከትል አካሄድ እንደሆነም የተናገሩት የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር መንግሥታቸው ሁኔታዎችን ለዓለም አቀፍ ማኅበረሰብ ለማሳወቅ በተለያዩ መንገዶች እያደረገ ነው ያሏቸውን ጥረቶች አብራርተዋል።
አንድ አገር በሚኒስትሮቹ ወይም ሰክሬታሪ ደረጃ አፎ ሲቀመጥ አሚኳል ሌቭል ነው መወያየት ያለበት። ፕሬዥር መፈጠር የለበትም። ዲፕሎማት ተብሎ ትክክል አይደለም። እስከሚገባኝ ድረስ አንዱ ውሳኔ ሰጪ ባልተሰጠው ሮል እንዲህ መሆን አለበት ከተባለ ደግሞ በጣም ሶሊድ የሆነ ሪዝን ተገቢ የሆነ ምና ከመክሮ መሆን ነው እንጂ ያለበት ኢትዮጵያም ትሆን ሌሎች ለኛው የመልክ ተፋሰስ ሀገሮች ሲቃወሙት የነበረውንና በኮምፕሬንሲቭ ፍሬምወርክ አግሪመንት አስተካክለው ያሉትን ነገር ኢትዮጵያ ላይ ኢምፖዝ ለማድረግ መሞከር ትክክል አይደለም። እኛ የምንሰራው በዚህ ግድብ ዙሪያ ግድቡ ላይ ያለውን የውሃ አሞላልና አለቃቀቅ ነው። በዚያ ውሃ አሞላልና አለቃቀቅ የሚኖሩ ታሳቢዎች አሰምሽንስ ውሃውን ወደፊት የመከፋፈልን የማንመክቱ ሆናቸው ኢትዮጵያ ከላይ ከግድቡ በላይ ውሃ ብትጠቀም ያንን የመጠቀም መብት የሚቀንስ አይነት ወይም ደግሞ የሚገፍ አይነት ስምምነት የመፈራረም አንችልም ፎሬቨር እና ያ ትክክለኛ ሉዓላዊነትን የሚገፍ ነገር ነው።
የዩናይትድ ስቴትስ የገንዘብ ሚኒስቴር ሀገሮቹ እንዲፈርሙበት ያዘጋጀውና ግብጽ ፈርማበታለች የተባለው ሰነድ ኢትዮጵያ በውሃው ላይ ያላትን መብት ሙሉ በሙሉ የሚገፍ የማታውቃቸውን የቅኝ ግዛት ውሎችን ያለ ፍላጎቷና ተሳትፎዋ ያስገባ በድርቅና በከበዱ የተፈጥሮ ሁኔታዎች ጊዜያት ውሃውን ከግድቧ አሟጣ እንድታጠነፍፍ የሚያስገድድ እንደሆነ እንዲሁም ሌሎች መብቶቿን የሚዳፈሩና የሚገፉ አንቀጾች የሰፈሩበት እንደሆነ ሚኒስትሩ ገልጸዋል። አንዳንድ የግብጽ ባለስልጣናትና ፖለቲከኞች ስለሚያሰሟቸው ዛቻዎችም ተጠይቀው ትርጉም የለሽ ሲሉ አጣጥለዋቸዋል። አስፈላጊ ሆኖ ከተገኘም ኢትዮጵያም አቅምና ኃይሎቿን አሰባስባ ራሷን ለመከላከል እንደማትተኛ ተናግረዋል። የናይልን ውሃ 86 ከመቶ የምታመነጭና የምታዋጣ ሀገር በተፈጥሮ መብቷ እንዳትጠቀም ሊያደርጋት የሚችል ምንም የለም ያሉት የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ሁሉንም ተጠቃሚ ከሚያደርግ በስተቀር በማንም ላይ ጉዳት በማያደርሰው የህዳሴ ግድብ ውሃ ሞላልና ሥራ አመራር ላይ ውይይቱና ድርድሩ ይቀጥላል የሚል ተስፋ እንዳላቸው ገልጸዋል። የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ከቪኦኤ ጋር ያደረጉትን አዲስ ቃለ ምልልስ ሙሉ ቃል ከዌብሳይታችንና ከማኅበራዊ ገጾቻችን ማግኘት ይቻላል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሀገሩን ሉዓላዊነትና ደህንነት አሳልፎ የሚሰጥ ኢትዮጵያዊ የለም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በደቡብ ክልል የዳውሮና የደቡብ ኦሞ ዞን እንዲሁም የኮንታ ልዩ ወረዳ ትናንትና ከትናንት በስቲያ በጎበኙበት ወቅት የምንፈልገው ፍቅር፣ ሰላምና ብልጽግና እንጂ ማንንም መንካት አይደለም ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
አገራዊ ይዘት ያላቸውን መልእክት አስተላልፏል። ጠቅላይ ሚኒስትሩ በዚህ ወቅት ኢትዮጵያውያን ሽንፈት አናውቅም ብሏል። ሰሞነኛው ያሉትንም ማዕበል የሲኒ ማዕበል ሲሉ አጣጥሏል።
አሁን የሚነሱት ማዕበሎች የሲኒ ማዕበሎች እንጂ የባህር ማዕበሎች አይደሉም። ይርከፈከፉብን ይሆናል እንጂ አያለቀቁንም። ይሞክሩን ይሆናል እንጂ አያሸንፉንም። እኛ ኢትዮጵያውያን ለሽንፈት ባዝነን አናቀው። በታሪክ እንደሆነው ዛሬም የነኩን ሁሉ ይደቃሉ። ሊደቁ የቸኮሉን ሁሉ ይተነኩሱናል። ማንንም አነካም። ሰላም፣ ፍቅር፣ ይቅርታና ብልጽግና ነው የምንፈልገው። ወደ ማንንም ግዛት አንድ ሜትር የማለፍ ፍላጎት ኢትዮጵያውያን የለንም። ከነኩን ግን ለማንም በጃ አንልም። አትንኩን። ከነካችሁን እጣ ፈንታችሁ ሽንፈት መሆኑን ከወዲሁ ላረጋግጥላችሁ እፈልጋለሁ።
የጠቅላይ ሚኒስትሩ አስተያየት ተደመጠው። ታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ በግብጽና በኢትዮጵያ መካከል ያለው ልዩነት ይበልጥ ጎልቶ በወጣበት ሰዓት ሲሆን አስተያየታቸው ከዚህ ከግብጽ ጋር ካለው አለመግባባትና ከካይሮ ከሚሰነዘሩ ዛቻ ወይም አሉታዊ መልእክት ጋር የተገናኘ ስለመሆኑ ግን የተገለጠ ነገር የለም። የሀገሩን ጥቅም አሳልፎ የሚሰጥ ኢትዮጵያዊ የለም ብሏል ጠቅላይ ሚኒስትር አብይ አህመድ።
የሀገሩን ደህንነትና ሉዓላዊነት አሳልፎ የሚሰጥ ትግራይ የሚሰጥ አፋር የሚሰጥ ሶማሌ የሚሰጥ ሐረሪ የሚሰጥ ኦሮሞ የሚሰጥ አማራ የሚሰጥ ቅማንት የሚሰጥ አገው የሚሰጥ አማ የሚሰጥ አርጎባ ጉራጌ ስልጤ ከምባታ የሚሰጥ አላባ የሚሰጥ ሲዳማ የሚሰጥ ወላይታ የሚሰጥ ጉርጂ የሚሰጥ ኮንሶ የሚሰጥ ኑዌር አኝዋ ዳሰነች አሪ ባና ጸባይ ሐመር ካሩና ማሌ ባታ ቦዲ ጋይሌ ዲቤ ህዱሞ ሙሩሌ ተቦሌ ኛጋቶም የሚሰጥ ዳውሮ ኢትዮጵያ።
ታላቋን ኢትዮጵያ የመገንባትና የማበልጸግ ራዕያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለመላው ጥቁር ህዝቦች የነጻነት ተምሳሌት ሆና ትቀጥላለች ብሏል።
ታላቋን ኢትዮጵያ ስለመገንባት ያለንን እቅድ ሳልገልጽ መሄድ አልችልም። በመደመር መንገድ የብልጽግና ማማ ላይ ኢትዮጵያን የማውጣት ህልማችን በምንም በማንም ኃይል ሳይደናቀፍ ኢትዮጵያ በልጽጋ ራሷን የምትከራከር ሳይሆን ዛሬም እንደ ትናንቱ ለአፍሪካ የነጻነት ምልክት መሆኗን የምናረጋግጠው 100 ሚሊዮን ወጣቶችና ጀግኖች ያላት አገር መሆኑን ያልሰሙ ሁሉ እንዲሰሙ እፈልጋለሁ።
ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም ተናግሯል።
የዳውሮ ነገስታት ሀገርን ለመምራት ንጹህ መሆን ይገባል የሚል እምነት ነበራቸው። በዚህም ምክንያት በሎማ ወረዳ ውስጥ የመንጻት ዋሻ ነበራቸው። ሀገር ለመምራት ከዘረኝነት፣ ከዋልታ ረገጥነት፣ ከሙሰኝነት፣ ከግጭት እንዲሁም ከገፋፋይነት ከሁሉ በላይ ኢትዮጵያን አሳልፎ ከሚሸጥ መንፈስ የጸዳ መሆን የግድ ይላል።
ከሁሉም ዞኖች ደማቅ አቀባበል ያስተናገዱት ጠቅላይ ሚኒስትር አብይ አህመድ የእነዚህን ዞኖች ባህላቸውን፣ ብዝሃነታቸውና አንድነታቸውን፣ ታሪካዊ እሴቶቻቸውና የአገራቸውን ህልውና ለማስከበር ያበረከቱትን አስተዋጽኦ አሞካሽቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም።
አመሰግናለሁ ዮናታን ለዘገባው። ይህ በእንዲህ እንዳለ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ የመከላከያ ሰራዊቱን አዛዦች ዛሬ በጽህፈት ቤታቸው ሰብስበው አወያይተዋል። በጠቅላይ ሚኒስትሩና በጦር አዛዦቹ መካከል የተደረገው ምክክር በሰራዊቱ ውስጥ እየተከናወኑ ናቸው በሚባሉ ተቋማዊና መዋቅራዊ ለውጦች ላይ ያተኮረ እንደነበር ከመገለጹ ያለፈ ዝርዝር አልወጣም። ወደ ተከታዩ ዘገባ እንለፍ። የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አደጋ ለሞቱት አደጋው በደረሰበት ስፍራ ዝክር ተደርጓል። የመታሰቢያውን ሥርዓት ያዘጋጁት በኦሮሚያ ክልል ምስራቅ ሸዋ ዞን የጊምቢቹ ወረዳ ነዋሪዎች ናቸው። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ሸዋ ዞን የግንብቹ ወረዳ ነዋሪዎች ከአንድ ዓመት በፊት በአውሮፕላን አደጋ ሕይወታቸውን ላጡ ዜጎች የሞት ዓመት መታሰቢያ አድርጓል። የአካባቢ ነዋሪዎች አደጋው ከደረሰ ቀን አንስተው በተለያየ መንገድ ሐዘናቸውን ሲገልጹ እንደቆዩ ገልጸዋል። ወይዘሮ በለጡ ተክለወልድ የቱሉ ፈራ ቀበሌ ነዋሪ ናቸው። ያንን ቀን ማስታወስ ከባድ ነው ይላሉ።
እቺ አውሮፕላን ስትመጣ እየተሽከረከረ ዝቅዝቅ እንዲት ይላል፣ የሆነ ብልጭ ይላል። እየወጣሁ እያየሁ ስል ወደ ታይ እንዲህ ስትዘቃዘቅ አየኋል። ይታያል ደግሞ ፊት ለፊት ነው ትዘቃዘቅ። አረ ወደቀች ወደቀች አልኳቸው። ከዛ ኳ ሲል የትን ህል ነው የጮሆ እንግዲህ ሮጥን መጣ። እዚህ ስንደርስ የጡት የተቆረጠ ናቸው ተቆርጦ ወድቋል። በዛ በቃ ቅስሜ እንደዚህ ስልክ ብሎ ሄድኩኝ።
ወይዘሮ አየለች ሙልጌታ የቱሉ ፈራ አጎራባሽ ቀበሌ መሆናቸውን ይናገራሉ። ሕይወታቸውን በዚህ ቦታ ያጡ ዜጎችን ማንነት ባናውቅም የእግዚአብሔር ፍጡርና የሰው ልጅ በመሆናቸው ብቻ ልናዝንላቸው፣ ልንዘክራቸው ይገባል ብለን በየጊዜው የመታሰቢያ ስነስርዓት ስናደርግላቸው ዛሬ ደርሰናል ይላሉ።
የተከሰተው ቅጣም ነው ልብ ስብራትና ሀዘን የተሰማል። ይህንን ሀዘን ከዛ ቀበሌ ጋር አንድ ላይ ሆነን እዚህ ቦታ 157 ሰው እዚህ ጋር ለሞቱ ሀዘናቸው ሀዘናችን ነው። ብለን ነው ልንካፈል የመጣ ነው። ከዛ ድረስ ማለት እዚህ ጋር ልቦናቸው አልፏል፣ ህይወታቸው አልፎብናል። ሰው ናቸው፣ ከለራቸውን አንወቅ እንጂ ሰው በሰውነቱ የሰው ልጅ መከበር አለበት። ሰው እንደዛ ሆነ ሲሉን በጣም ነው የተሰማን፣ በጣም ነው የተረበሽኩት። እንደኔም
አውሮፕላኑ የወደቀበት ቦታ የእርሻ መሬት ነበር። ቢሆንም የአካባቢው ሰዎች ተነጋግረን ቦታው ህይወታቸውን ላጡ ወገኖች መታሰቢያ ሐውልት መስሪያ ይሁን ብለን ሰጥተናል ያሉት አንድ አባት ደግሞ እስካሁን ሀዘኑ ከውስጣችን አልወጣም ሲሉ ይናገራሉ።
አደጋው ባልታሰበበት ሁኔታ ከተከሰተበት ጊዜ ጀምሮ ህብረተሰባችን ያው ወንድ፣ ሴት፣ አሮጊት፣ ሽማግሌ ሳይል ሀዘኑን ገልጿል። ከእለቱ ጀምሮ ማለት ነው እስከ 12ታቸው ቁርባናቸውን በማስቆረብ እንደገና ደግሞ ለ40ቸውም ለ80 እንደ ባህላችን እንደ አካባቢው ማለት ነው እና ያው ዛሬ ደግሞ ያው ሙት አመታቸው ደርሶ ይህንኑ ፕሮግራም በማድረግ አሁንም በድጋሜ ያው ሀዘናችንን ለመግለጽ ነው እዚህ ቦታ የተሰበሰብ ነው። በወገኖቻችን ላይ የደረሰው ሀዘን እንደዚህ በቀላል የሚታይ አይደለም፣ የሚረሳም አይደለም ብለን ከሰላም ቤት እና ከሰላም ሀገር ወጥተው ተመልሰን እንገባለን ብለው ሲሉ ያው እዚህ ጋር ማረፊያቸው ሆኖ ያው የእግዚአብሔር ፍቃድ ሆኖ እንግዲህ ችለነዋል። ስለዚህ ሀዘኑ ምንጊዜም ከውስጣችን የሚወጣ ነገር አይደለም። እዚህ ቦታ ላይ ደማቸውን የፈሰሰው ህይወት አልፏል። ስለዚህ እዚህ ቦታ ላይ እንኳን አርሶ መብላት ቀርቶ ራሱ ሀዘኑም ራሱ አልተላቀቀንም። ስለዚህ በቀጣይነትም ቢሆን ይሄ መሬት እንደዚሁ እንደተከለለ ተከብሮ እንደ መታሰቢያ በየወቅቱ የምናስታውስበት ሁኔታና ትክክለኛ መታሰቢያቸው ተሰርቶ በቀጣይነት ራሱ ወገናዊ አመለካከታችንን የምንገልጽበት ቦታ ቢሆን በጣም ደስ ይለኛል።
ለአደጋ ሰለባ መታሰቢያ ይሁን ብለው ያዘጋጁት መዝሙር ወጣቶች በፕሮግራሙ ላይ አቅርበዋል። የአንደኛ ሙት ዓመት መታሰቢያን ያዘጋጁት የግንብቹ ወረዳ ነዋሪዎች፣ የኦሮሚያ ባህልና ቱሪዝም ቢሮ፣ የኦሮሚያ ልማት ማህበርና ምልኪ የማስታወቂያ ድርጅት ናቸው። የኦሮሚያ ልማት ማህበርን ወክለው መልእክት ያስተላለፉት በድርጅቱ የፕሮጀክቶች አስተባባሪ አቶ ዋቅቶላ ጉቱ ያለማንም አስገዳጅነት መሬቱን የሰው ልጅ ክብር መሆኑን በመረዳት የሟቾቹን አጽም በክብር ያሳረፈው ማህበረሰብ በልማት መደገፍ ያስፈልጋል ሲሉ ተናግረዋል። የሞት ዓመት መታሰቢያው በአባ ገዳዎች በዲባዩ በሙዳና በተለያዩ ሥነ ሥርዓት ትናንትና ተከናውኗል። በኦርቶዶክስ ተዋሕዶ እምነት መሰረትም ትናንትና የሞት ዓመት መታሰቢያ ተካሂዷል። መጋቢት 1 2011 ዓ.ም የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ከቦሌ ዓለም አቀፍ አየር ማረፊያ ወደ ናይሮቢ ሲያቀና ቱሉ ፈራና ሐማቁንጥሽሌ ቀበሌዎች አዋሳኝ ቦታ ላይ ተከስክሰው የ157 ሰዎች ሕይወት ማለፉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እንለፍ። ፀሐይን አመሰግናለሁ ለዘገባው። የሱዳን ጠቅላይ ሚኒስትር ዛሬ ሰኞ የግድያ ሙከራ እንደተደረገባቸው የመንግስቱ የዜና ማሰራጫዎች ዘግበዋል። ለግድያ ሙከራው ኃላፊነት የወሰደ የለም። ፈርን ሮቢንሰንና ኢሻ ሳራጅ ከዋሽንግተን ዲሲ፣ ማይክል አቲት ከካርቱም ዘግበዋል። ቆንጅታየ ጨምቃ ታቀርበዋለች።
ወደ ጽህፈት ቤታቸው በመኪናና በሞተር ቢስክሌት አጀብ እየተጓዙ የነበሩትን ጠቅላይ ሚኒስትር አብደላ ሐምዶክን ኢላማ ያደረገ ጥቃት እንደተከሰተ ነው የመንግስቱ ቴሌቪዥን የዘገበው። የግድያ ሙከራውን ተከትሎ ምንም ጉዳት እንዳልደረሰባቸው የገለጹት ጠቅላይ ሚኒስትሩ ሐምዶክ ዛሬ የተከሰተው ተግባር ሽግግራችንን እንደማያደናቅፍ አረጋግጥላችኋለሁ፣ እንዲያውም የለውጡን ሂደት ያፋጥናል ሲሉ ፈገግ ብለው ከተነሱት ፎቶአቸው ጋር አድርገው በትዊተር ገልጸዋል። ለዛሬው ግድያ ሙከራ ኃላፊ ነኝ ያለ ወገን እስካሁን አልተሰማም። የሽግግር መንግስቱ የግድያ ሙከራውን አውግዟል። የሱዳን የማስታወቂያ ሚኒስትር ፋይሳል መሐመድ ሳልህ የሽብር ተግባር ሲሉ ነው ያወገዙት።
لم يصل السيد رئيس الوزراء بأي أذى وكذلك المجموعه المرافقه له
ጠቅላይ ሚኒስትሩ ምንም ጉዳት አልደረሰባቸው አብሯቸው ከነበሩትም አንድም የተጎዳ የለም አንድ አጃቢ ሞተረኛ ብቻ ከሞተር ብስክሌት ላይ ወድቆ መጠነኛ ጉዳት ደርሶበታል ከዚያው ጭ ጠቅላይ ሚኒስትሩ ቢሮአቸው ቁጭ ብለው ስራቸውን ቀጥለዋል
የግድያ ሙከራውን ያደረሱት ለማያስ ክትትል ጀምረናል ያሉት የማስተዋቂያ ሚኒስትሩ ሳልህ ድርጊቱ በሱዳን አብዮትና ባለፉት ጥቂት ወራት ውስጥ ባገኘናቸው ድሎች ላይ የተቃጣ ነው ብለዋል የህዝባችንን ተስፋ ለማጨለም የሚንቀሳቀሱትን አድነን እናገኛቸዋለን ሲሉም ዝተዋል
لقد استشرف شعبنا فجر عهد جديد وهو قادر
ህዝባችን ያዲስ ምዕራፍ ጅማሮ ተያይዟል ይህን ደግሞ ማናቸውን ዋጋ ከፍሎ መከላከል ይችላል ማናቸውንም የሽብር ተግባርና ያለፈውን አገዛዝ ከስር መሰረቱ ለማፍረስ የያዝነውን ስራ ለማደናቀፍ የሚፈጸም ድርጊት ላይ አስፈላጊውን ወሳኝ እርምጃ እንወስዳለን
የሱዳን የሽግግሩ ሉዓላዊ ምክር ቤት አባል ጀነራል ሸምሰዲን አልካባሺ ዛሬ ከቀትር በኋላ ደቡብ ሱዳንና ከተማ ጁባ ውስጥ በሰጡት ቃል የግድያ ሙከራውን አውግዘው በጥብጥ ለማስነሳት ለሚሞክሩ ትግስት የለንም ነው ያሉት
ዩሂቡ ወፍዳ አጥፋው بجميع السودانيين مدنيين
እንደ ተደራዳሪ የሱዳን የጦር ኃይልም ሲቪሎችም በሙሉ ሽብርተኝነትን በህብረት እንዲታገሉ ማጸናለሁ ይሄ ሲሆን የነሱን አላማ ባጭሩ ልንቀጭና የተሐሳሱን ያብዮታችንን ግቦች ልናጠናቅቅ እንችላለን
ጥቃቱ በደረሰበት ቦታ ቢያንስ ሁለት የተጎዱ መኪናዎች በመንግስቱ ቴሌቪዥን ታይተዋል። በካርቱም የዩናይትድ ስቴትስ ኤምባሲ ጥቃቱን እንዳስደነገጠውና እንዳሳዘነው ገልጿል። አክሎም ሲቪል መሩን የሽግግር መንግስት መደገፋችንንና ከሱዳን ህዝብ ጋር አብረን መቆማችንን እንቀጥላለን ሲል ኤምባሲው በትዊተር አመልክቷል። ለበርካታ አመታት ስልጣን ላይ የነበሩትን ፕሬዚደንት ኦመር አልበሽርን ለወራት ከተካሄደባቸው አገር አቀፍ ተቃውሞ በኋላ የጦር ሰራዊቱ ከስልጣን ካስወገዳቸው በኋላ ነው በነሐሴ ወር ሐምዶክ ጠቅላይ ሚኒስትርነቱን የያዙት። ይሁን እንጂ አዲሱ መንግስት የተቋቋመው ግማሽ በግማሽ በርካታ የሀገሪቱ ዜጎች በተቃውሞ ሰልፉ ወቅት ግድያና ጠለፋ ፈጽመዋል ብለው በሚወነጅሏቸው የቀድሞ ወታደራዊ መሪዎች በመሆኑ ያዲሱን አስተዳደር ዘላቂ መረጋጋት ጥያቄ ውስጥ ከቶታል። ጠቅላይ ሚኒስትር ሐምዶክ በትዊተር ባወጡት መግለጫቸው መጪው ጊዜ የተሻለና ሰላማዊ እንዲሆንልን ለዚህ አብዮት ከባድ ዋጋ ከፍለንበታል በሰላማዊ መንገድ ልንጠብቀው ይገባል ብለዋል። የፈረሰውና በሕግ የታገደው ብሔራዊ ኮንግረስ ፓርቲ ተጠባባቂ መሪ የግድያ ሙከራውን እንዳወገዙም ተሰምቷል። በሱዳን የብሪታንያ አምባሳደር ኢርፋን ሳድክ በበኩላቸው እጅጉን የሚረብሽ ድርጊት ነው ካሉ በኋላ በአስቸኳይ ሙሉ ምርመራ ሊካሄድበት ይገባል ብለዋል።
እጆቹን ከፊቶ ላይ ያርቁ። አይኖቹን፣ አፎን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቀቁ። ራስዎን ለኮሮና ቫይረስ አያጋልጡ። ኮሮና ቫይረስን ይከላከሉ። ኮቪድ-19ን ያቁሙ። እጆቹን በሳሙናና በብዙ ፈሳሽ ውሃ ይታጠቡ። ውሃና ሳሙና አጠግቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ሲያስሉ ወይም ሲያስነጥሶ አፎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆቹን አያነካኩ። መረጃዎችን ከባለሥልጣናቱ፣ ከባለሙያዎቹና ከታመኑ ምንጮች ብቻ ያገኙ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም በዩቲዩብ እንዲሁ ስርጭቶቻችንን ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑም በቀላሉ ልታዳምጡን፣ ሐሳቦቻችሁን ልታንሸራሽሩ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆና ካሚንግስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን እንለፍ። ምርጫ
ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የሚያበቃው በሶስት ቀናት ውስጥ ቢሆንም እስከዛሬ ማመልከቻ ያስገቡ 10 ያህል ፓርቲዎች ብቻ መሆናቸውን የምርጫ ቦርድ አስታውቋል። የአንድ ፓርቲ ማመልከቻ ለተጨማሪ ማጣራት ወደ ፖሊስ መላኩን የብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ለቪኦኤ ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዛሬ ከቪኦኤ ጋር በነበራቸው አጭር ቆይታ በዚህ ዓመት ለሚካሄደው አገራዊ ምርጫ ፓርቲዎች ማሟላት የሚገባቸውን መስፈርት ሁሉ እንዲያሟሉ እና ከቀነ ገደቡ በፊት እንዲመዘገቡ አሳስበዋል። ይህን እንዲያደርጉም ከ100 በላይ ለሚሆኑ ፓርቲዎች ለእያንዳንዳቸው በሚረዳ መልኩ ቦርዱ ሲያግዝ እንደቆየም አስታውሰዋል። ይሁንና ይህን ያህል ቁጥር ካላቸው አገር አቀፍ ፓርቲዎችም ሆኑ የክልል ፓርቲዎች የምዝገባ ማመልከቻቸውን ያስገቡ በጣም ጥቂት መሆናቸውን ወይዘሪት ሶሊያና ያስረዳሉ።
3 ቀናት ናቸው የቀሩት። ስለዚህ በዛ ጊዜ ውስጥ የተወሰኑ ወደ 7 የሚጠጉ ይመስለኛል ክልላዊ ፓርቲዎች አሟልተናል ብለው አስገብተዋል። ነገር ግን በቦርዱ በኩል ደግሞ መረጋገጥ አለበት። በዛ መሰረት አረጋግጠን በቃ እነዚህ ድጋሚ ምዝገባ ሟልተው ያስገቡ ናቸው ያልናቸው ፓርቲዎች 3 ናቸው። ህወሓት አለ፣ የአረና ፓርቲ አለ፣ ትዴፓ የሆነው ፓርቲም ደግሞ አልትግራይ ዴሞክራሲያዊ ፓርቲ አለ። እነዚህ እንግዲህ ፊርማዎቹን አሟልተው ያመጡ ቦርዱ ማይቷቸው የተረጋገጡ ናቸው፣ አስገባት ያለባቸውን ያስገቡ ናቸው የተባሉ ናቸው። ከዛም ውጭም ግን ከሌሎች ክልሎች ከየሶማሌ ክልላዊ ፓርቲ፣ በደቡብ ህዝቦች የሚንቀሳቀሱ ክልላዊ ፓርቲዎች ያስገቡዋሉ። አሁን ስማቸውን በትክክል ስለማላስታውስ ነው እንጂ የተወሰኑ ፓርቲዎች አሉ።
የፓርቲዎች ምዝገባ ጊዜ ገደብ ሊጠናቀቅ 3 ቀናት ብቻ የቀሩ ቢሆንም የአገር አቀፍ ፓርቲዎች ከዚህ አኳያ ለምዝገባ እያደረጉት የሚገኘው እንቅስቃሴ ከክልል ፓርቲዎችም የቀዘቀዘ ይመስላል። ይህ ብቻም ሳይሆን የእንቅስቃሴው ጥራት ጥርጣሬ የሚቀሰቅስ መሆኑ የብዙዎች መነጋገሪያ ሆኗል።
በሀገር አቀፍ ደረጃም 2 ወይ 3 ፓርቲዎች አስገብተዋል። ያው አንደኛው ባለፈው ሳምንት እንዳልነው ለምሳሌ ቅንጅት ለአንድነትና ለዲሞክራሲ ያስገባው ፊርማ ላይ ማረጋገጥ ስላልተቻለ 50 አካባቢ ሰዎች በፈርመዋል ተብሎ የተደወለላቸው 49 አልፈረምንም ብለው ስላሉ፣ ያው ይሄ ደግሞ ፊርማንና አስመስሎ የመስራችነትን ማስገባት በወንጀል ሕጉም ያስቀጣል፣ በምርጫ ሕጉም ስለሚያስቀጣ ያው ቦርዱ የወንጀል ምርመራ ክሪሚናል ኢንቨስቲጌሽን እንዲደረግ ለፌዴራል ፖሊስ አስተላልፏል። ከነ ሙሉ ዶክመንቱ ማለት ነው። ከዛ ውጭም የተወሰኑ 1 2 3 ሀገራዊ ፓርቲዎች የሚያስገቡ ይኖራሉ። ነገር ግን ቁጥራቸው ምን ያህል ነው የሚለውን ነገር የምናውቀው መጋቢት 3 የጊዜ ገደቡ ካለቀ በኋላ ነው። ነገር ግን እስካሁን ድረስ እንዲሁም በአጠቃላይ ኢስቲሜሽኑ ለመቆጠር ያህል ከ10 የሚበልጡ አይደሉም። በሀገር አቀፍም በክልልም ቢሆን በሁለቱም ሆነው 10 11 12 ፓርቲ በላይ አሟልቻለሁ ብሎ አላመጣም። እንግዲህ የምንጠብቀው በሚቀጥሉት በቀሩት ጥቂት ቀናት ያው ፓርቲዎች ጊዜም ስለሚወስድባቸው ይህን ዝግጅት ለማድረግ ያመጣሉ ብለን ነው። ነገር ግን እኛ የላክንላቸው 106 ፓርቲዎች ናቸው። ዛሬም በድጋሚ ደግሞ ማስታወሻ አውጥተናል። የቀሩት 3 ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው።
በፓርቲዎችና በምርጫ ቦርዱ መካከል ያለው ግንኙነት አንድ ወጥ እንዳልሆነ ብዙ ተመልካቾች ይስማማሉ። ወይዘሪት ሶሊያና ሽመልስ ይህን እውነታ እንዳልሳቱት ለቪኦኤ በሰጡት ቃለ ምልልስ አመላክተዋል። ይሁንና ምርጫ ቦርድ ባለው አቅም ሁሉ ፓርቲዎችን እንደየፍላጎታቸው ለመደገፍ ሞክሯል ብለዋል። ሁሉም የሚከናወነው ግን የሀገሪቱን ሕጎች መሠረት አድርጎ እንደሆነም ጠቁመዋል። የመመዝገቢያ ጊዜ ገደብ ካበቃ በኋላ ሊደረግ የሚቻለውንም አመላክተዋል።
እንግዲህ ደግሞ መጋቢት 3 ላይ እናየውና እንደ ቦርድ ከዛ በኋላ ፓርቲዎቹ ይሄ ላለመሟላቱ የሚያቀርቧቸው ምን አይነት ችግሮች፣ ተግዳሮቶች አሉ፣ ምን ያህሎቹ አሳማኝ ተግዳሮቶች ናቸው በቦርዱ በኩል፣ ምን ያህሎቹ ደግሞ አሳማኝ ያልሆኑ ናቸው የሚለውን የሚያይበት እድል የሚኖር ይመስለኛል። ግን መረሳት የሌለበት ነገር ብሔራዊ ምርጫ በጣም እየተቃረበ ነው። አዲስ የፖለቲካ ፓርቲ ምዝገባን ዛሬ እንጫ እናጠናቀቃለን፣ የካቲት 30 ድረስ ብቻ ነው የምንቀበለው ብለናል። ለምርጫ ደርሳለሁ የሚል ማለት ነው። በድሮ መስፈርት የሚያሟላ ሳይሆን አዲስ ተመዝጋቢ ሆኖ ለምርጫ መድረስ እፈልጋለሁ የሚል ፓርቲ ዛሬ ድረስ ብቻ ነው የሚያስገባው። እሱንም የጊዜ ገደብ ያስቀመጥ ነው። የፖለቲካ ፓርቲ ምስረታ የወረቀት ስራው መመላለሱ ሙሉ መስፈርቱን መወሰዱ ከፓርቲዎቹ አቅም አንጻር ፓርቲዎቹ አንድ ይሄን አሟልታችሁ ሲባል የሚወስድባቸውን ጊዜ ትንሽ ረዘም ስለሚል ከልምድም እንዳየ ነው አንድ ፓርቲ ለፓርቲነት ተመዝግቦ እውቅናውን እስኪያገኝ ድረስ ባለው ጊዜ ውስጥ ረዘም ያለ ጊዜ ስለሚወስድ ለፓርቲ ለመድረስ ለምርጫ ደርሳለሁ የሚል የፖለቲካ ፓርቲ ከየካቲት 30 በኋላ አንመዘግብም። ማንኛውንም አይነት ምዝገባ ማከናወን ይቻላል፣ ግን ለምርጫ አይደርስም ከዚህ በኋላ የሚመጣ ማለት ነው። ስለዚህ ከዛ አንጻር አሁን እንደገና የመስፈርቱ የቀሩት መስፈርቶች የሚያሟሉት ፓርቲዎችም የነሱ መጋቢት 3 ነው። ስለዚህ ጊዜው አጭር መሆኑን ለምርጫ ለመድረስም ደሞ ምርጫስ ለመሳተፍም ደሞ በእነሱም በኩል የጊዜ እጥረት መኖሩን እነሱን ከግምት ውስጥ አስገብተው እንግዲህ በሚቀጥሉት ጥቂት ቀናት ውስጥ ያመጣሉ ብለን ነው መናስበው። ያው ግን ምናውቀው ምን ያህል ፓርቲዎች እንደተመዘገቡ ችግሮቻቸው ምን እንደሆኑ ምናውቀው ከመጋቢት 3 በኋላ ይሆናል ማለት ነው።
ግን ብዙ ጊዜ እንደሚያገርቡት ተፎካካሪ ፓርቲዎቹ ገዥው ፓርቲ ሳይጨምር በጣም ብዙ ችግር እንደሚያጋጥማቸው የሚባለውን ግዴታ ለማሟላት ማምጣት ያለባቸው ነገሮች አሉ። እነሱ ለማሟላት ብዙ እንቅስቃሴ ገደብ እንደሚጣልባቸው ይናገራሉ። ከዚህ አኳያ ቦርዱ ምን ለማድረግ ያስባል?
እንግዲህ ያው አንዳንድ ፓርቲዎች ለምሳሌ ለቦርዱ አቤቱታ ሲያቀርቡ ያው ለቦርዱ የተለያዩ ጫናዎች አሉብን ወይም የገጠመን የሚል አቤቱታዎች በእኛ ጋር ይመጣሉ በተደጋጋሚ እና እነዛ ላይ የሚያቀርቡት አንደኛው ምናልባት ከምዝገባ ጋር ቀጥተኛ ግንኙነት ሊኖረው ይችላል፣ አንዳንዱ ላይኖረው ይችላል። አንዳንዶቹ አቤቱታዎች በቀጥታ ከምዝገባ ጋር ግንኙነት የላቸውም። ለምሳሌ አዳራሽ መሰብሰብ ከሆነ ከምዝገባ ጋር ላይገናኝ ይችላል አይደል? ከማህበረሰብ ጋር ያለኝ ግንኙነት ተገደበ የሚል ነው የሚሆነው። ሌሎች ግን ደግሞ ቀጥታ ከምዝገባ ጋር ግንኙነት ያላቸው አቤቱታዎች የሚያቀርቡ ፖለቲካ ፓርቲዎችም አሉ። እንግዲህ እሱም ቅድም እንዳልኩት መጋቢት 3 ላይ አይተን በእርግጥም እነዚህ ፖለቲካ ፓርቲዎች መመዝገብ ያልቻሉት በዛ ባቀረቡት አቤቱታ ነው ወይ፣ አቤቱታ ውስጥ ደግሞ ምን ያህል የመዝገባ ሂደታቸውንም ሊገድብባቸው ይችላል የሚለውንም ነገር አብረን የምናየው ነው የሚሆነው። ከፓርቲዎች ጋር እንነጋገራለን። እንግዲህ በጣም ከዚች ጋር ቀጥተኛ ግንኙነት ያላት ፊርማ ማሰባሰብ ብቻ ነው። ፊርማ ሲያሰባስቡ ምናልባት የመንቀሳቀስ ካልቻሉ ወይም ፊርማ ያሰባሰቡበትን ዶክመንት በተለያዩ አካላት ተወስዶብናል ካሉ እሱን ቦርዱ ምናልባት የማጣራት ስራ ሊሰራ ይችላል። ምን ያህል ፊርማ ነው፣ በእርግጥም ያ ለምዝገባው ለመሰናከል ምክንያት ነው ወይ፣ ሌሎቹ ደግሞ ህገ ደንብ ማሻሻል፣ ህገ ደንብ ውስጥ መካተት ያለባቸውን ነገሮች ማካተት፣ ለአንዳንዶች ደግሞ ጠቅላላ ጉባኤ ማከናወን የመሳሰሉት ጉዳዮች ግን ቀጥተኛ ከዚህ ጋር ግንኙነት ከሌላቸው ያው እንደ አንድ መስፈርት ታይተው እነዚያ መስፈርቶች ሁላ ተሟልተው እነዚያን ችግር ያጋጠመ ከሆነ ቦርዱ እንግዲህ ይህን ሁላ የሚያየው መጋቢት 3 ላይ የመጡትን ፓርቲዎች የትኞቹ አሟልተዋል፣ የትኞቹ አላሟሉም፣ ያላሟሉበት ምክንያት ምንድን ነው የሚለውን ሲያይ ይሆናል። ግን አቤቱታው ጥሩ እንዳነሳው አንተ አንዳንዶቹ ከምዝገባ ጋር ይገናኛሉ፣ ሌሎቹ ግን ደግሞ ከምዝገባ ጋር የማይገናኙበትም ሁኔታ ስላለ እሱን በዝርዝር ማየት ያስፈልጋል ማለት ነው።
ወይዘሪት ሶሊያና የምርጫ ቦርድ በበኩሉ ያለበትን ግዴታና ኃላፊነት ለማሟላት ጥረት እያደረገ መሆኑን ጠቅሰው ምርጫውን የተሳካ ለማድረግ ግን የፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት ተመሳሳይ ጥረት ማድረግ አለባቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። አድዋ ፓንአፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመገንባት ከሦስት ዓመታት በፊት የመሠረት ደንጊያ መጣሉ የሚታወስ ነው። ግንባታው ግን እስካሁን አልተጀመረም። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የአድዋ ድል ዘንድሮ ሲከበር ባደረጉት ንግግር ኢትዮጵያውያን ተባብረን ዩኒቨርሲቲውን መገንባት ይጠበቅብናል ብለዋል። በዝግጅት ደረጃም ብዙ ሥራዎች እንደተከናወኑና ባለፈው ሳምንት የአድዋ ድል 124ኛ ዓመት በዓል ሥነ ሥርዓት ላይ የዩኒቨርሲቲው ንድፍ መቅረቡን የግንባታ ኮሚቴው አባል ዶክተር አየለ በከሬ ገልጸዋል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተጠባባቂ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለች።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በ124ኛው የአድዋ ድል በዓል ንግግር ባደረጉበት ወቅት የአድዋ ድል ታሪካችን ከኢትዮጵያ አልፎ የመላ ጥቁር ሕዝቦች የነጻነት ምልክት ሆኖ ሳለ በተገቢ ሁኔታ መጠናት፣ መጠበቅ፣ መተዋወቅ ይገባው ነበር ይገባዋልም ብለዋል።
ይህ አኩሪ ታሪካችን ከትውልድ ትውልድ እንዲተላለፍ አድዋና አካባቢዋ በስፋት በማልማትና ዋና የቱሪስት መዳረሻ ለማድረግ ከፍተኛ ርብርብ ሊደረግ ይገባዋል። ቀደም ሲል የተጀመረ ቢሆንም ከሶስት ወዲህ የፓን አፍሪካን ዩኒቨርሲቲ በአድዋን ለማቋቋም ተጨባጭ እንቅስቃሴ በመካሄድ ላይ ይገኛል። ይህ የፓን አፍሪካን ዩኒቨርሲቲ በሀገራችን ካሉት ዩኒቨርሲቲዎች የተለየ በአድዋና በሌሎች የጥቁር ሕዝቦች አኩሪ የታሪክ ገድል ዙሪያ የሚካሄዱ ምርምሮችና ተዛማጅ ስራዎች ለተመራማሪዎች አገልግሎት የሚሰጥ ልዩ ዩኒቨርሲቲ ነው። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ሕዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች በተለየ ተባብረን በአንድነት ዩኒቨርሲቲ መስራት ይጠበቅብናል። በመሆኑም የትግራይ ክልል ዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላንና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። ከዚህ በተጨማሪ ሌሎች ዝግጅቶች በመካሄድም ላይ ይገኛሉ። ሆኖም ግን ይህ ስራ የሁላችን በመሆኑ ሁሉም ተባብሮ መስራት የሚገባው ትልቅ ታሪካዊ ፕሮጀክት ነው።
ዶክተር አየለ በከሬ ዶክተር ደብረጽዮን የተናገሩትን መሰረት በማድረግ አስተያየት ሰጥተዋል።
አድዋ ላይ ምንም አይነት መታሰቢያ የለም፣ ምንም አይነት የጎላ የሚባል የልማት እንቅስቃሴ የለም እና ልማት መኖር እንዳለበት መጠቆም ብቻ ሳይሆን ለዛ ለልማት ሁላችንም መተባበር እንዳለብን መጠቆማ ተገቢ ይመስለኛል። ምክንያቱም ያንን ዩኒቨርሲቲ የሚሰራው ክልሉ ብቻ ሊሆን አይችልም፣ ወይም ደግሞ የተወሰኑ ግለሰቦች ሊሆኑ አይችሉም። ያን ዩኒቨርሲቲ ሊሰራ የሚችለው የሁሉም ጉልበት የሁሉም ጭንቅላት ተሰብስቦ ነው። በተለይም ደግሞ የፌዴራል መንግስቱ የሚጠበቅበትን ሚና እዛ ላይ መጫወት እንዳለበት ማሳሰባቸው ተገቢ ይመስለኛል። እንግዲህ አሁን እሳቸው እንዳሉት በመሀል ስራው እንዳይጓደል ተብሎ ክልሉ ባደረገው የገንዘብ ድጋፍ የማስተር ፕላኑ ተጠናቋል። የካቲት 22 ቀን በአድዋ ከተማ የአድዋ ነዋሪዎችና ሌሎችም የተጋበዙ እንግዶች በተገኙበት የስነ ህንጻ ባለሙያዎች የሰሩትን ማስተር ዲዛይን የሚባለው ወይም ደግሞ ዋናውን የስነ ህንጻውን ንድፍ የዩኒቨርሲቲውን ንድፍ ገለጻ አድርገዋል። ሶስት ናቸው፣ አንድ ላይ ተቀናጅተው ነው የሰሩት እና እነዚህ ሶስቱ የስነ ህንጻ ባለሙያዎች ድርጅቶች
ኢትዮጵያውያን ናቸው ባለሙያዎቹ?
አዎ፣ ሶስቱም የስነ ህንጻ ድርጅቶች ኢትዮጵያውያን ናቸው። ለመጥቀስ ከተፈለገ አንደኛው ኢቲጂ የህንጻ ባለሙያዎች ድርጅት ነው። ሁለተኛው ፋሲል ጊዮርጊስ ኮንሰልት የሚባል ነው። ሶስተኛው ደግሞ ኤስኤፍ ኮንሰልት የሚባል ነው። የሶስተኛው በነገራችን ላይ ሶስት በጣም ወጣት የሆኑ ሴቶች የህንጻ ባለሙያዎች ያሉበት ድርጅት ነው እና እነዚህ ሶስቱ የተለያየ ስራ ተከፋፍለው የሰሩትን ለህዝቡ አቅርበዋል እና ዋናው እንግዲህ እነሱ ያቀረቡት ምንድን ነው? አንደኛ አድዋን ከፓን አፍሪካ ጋራ ማስተሳሰር ወይም የተሳሰረውን በህንጻ መልክ በስዕላዊ መልክ ማሳየት። በጠቅላላ የተሰጠን መሬት 135 ሄክታር ነው እና ህንጻዎቹ እንዴት ነው የሚቀመጡት? የመሬቱ አቀማመጥ ሳይሸፍን ረጃጅም ህንጻ ሳይሆን ከመሬቱ አቀማመጥ ጋራ የሚሄድ ህንጻ መስራት። ሁለተኛ ህንጻ ብቻ ሳይሆን ሙዚየም አለ፣ መጽሐፍት ቤት አለ፣ ተማሪዎች ወይም እንግዶች ሲመጡ ሊዝናኑበት የሚችሉበት ህንጻ አለ እና ይህን ሁሉ ሲያደርጉ ምንድን ነው ያደረጉት? አንደኛ የአድዋን ጦርነት እና ድሉን፣ ሁለተኛ ደግሞ ይሄ የአድዋ ድል ያመጣውን የፓን አፍሪካን ትስስር የሚያሳይ ነው ማለት ነው።
ኢትዮጵያውያኑ የስነ ህንጻ ባለሙያዎች ባቀረቡት የፓን አፍሪካን ዩኒቨርሲቲ ህንጻ ንድፍ መሰረት አድዋ ሲኬድ መጀመሪያ የሚታየው ምን እንደሆነ ዶክተር አየለ ጠቁመዋል።
ለምሳሌ ዋናው አድዋ ሲሄዱ ማንም ሰው ሲሄድ መጀመሪያ ላይ የሚችለው ምንድን ነው? የባህል ማዕከል ተብሎ የሚሰራው ህንጻ ነው እና ይህ የባህል ማዕከል ተብሎ የሚሰራው ህንጻ ሲያዩት ከላይ ጋሻ ነው የሚመስለው። ምክንያቱም በባህላችን ያው ጋሻ በጣም ቁልፍ ቦታ ስላለው አገርን መመከት መከላከል ስለሚገልጽ ያ ጋሻ ነው እና ያ ጋሻ አሰራሩ በጣም የሚያስደንቅ ጋሻ ይመስላል፣ ግን በጣም ደስ የሚል ቅርጽ ያለው ነው። እንግዲህ ሲገባ የሚታየው እሱ ነው። ግን ደግሞ መሀሉ ላይ ረጅም እንትኖች አለ። መነሳታችን፣ ከዛ ከጭንቀት አልፈን ወደፊት መገስገሳችን፣ ሌሎችም በቅኝ አገዛዝ ስርዓት ውስጥ ያሉት ያንን ስርዓት አሸንፈው ነጻነታቸውን መቀዳጀታቸውን የሚያሳይ የሚገልጽ ነው ማለት ነው። ሌላው ምንድን ነው? ይሄ ሙዚየሙን ያደረጉት ምንድን ነው? ከበሮ ነው። እንግዲህ አድዋ ለምሳሌ ስትሄድ መጀመሪያ ከአዲስ አበባ ሲወጣ ክተት አዋጅ ተብሎ ነው። ክተት አዋጅ ሲባል የክተት ከበሮ ይመታል፣ ይሄ ነጋሪት የሚባለው እሱ ተመቶ ነው እና ህንጻዎቹ ልክ የዛ ቅርጽ ያላቸው ሆኖ ነው የተሰሩት። ሌላው ደግሞ ምንድን ነው? ሰዎች ወደ ግቢ ሲገቡ ምንድን ነው ያደረጉት? ይሄ የግቢው ዌልካሚንግ ነው። ሌላ ቦታ ለሚመጣም ሳይሆን በአካባቢው ላሉት ሰዎች እንዲመጡ፣ እዛ እንዲገቡ፣ ያሉትን ሰርቪሶች እንዲጠቀሙ አይነት አሰራር ነው የተሰራው። ሌላው ቅድም እንደጠቀስኩልሽ ህንጻዎቹ ሲሰሩ አንደኛ ከአካባቢው ካለው ለምሳሌ ተራራ፣ ዛፍ አብሮ የሚሄድ ምክንያቱም ቅድም እንደጠቀስኩት ይሄ ራሱ ቦታው ከፍተኛ ቦታ ስለሆነ ያንን የመሬቱን አቀማመጥ ተጠቅመው ነው የሰሩት። ሌላው እንግዲህ መርህ ብሎ የያዙት ምንድን ነው? ይሄ አረንጓዴ ካምፓስ ይሆናል ማለት ነው። አረንጓዴ ካምፓስ ማለት ያው ኢንቫይሮንመንታል አካባቢውን አለመበከል፣ ለአካባቢው ሌላ ተጽዕኖ የአካባቢው ተጽዕኖ አለማምጣት፣ የራሱን ውሃ ቆፍሮ ትልቅ ጋንዳ ይሰራል፣ ዳም ይሰራል ማለት ነው እና የራሱን ውሃ ይኖረዋል ማለት ነው። ኢንፋክት የውሃ ቁፋሮ ስራ የሳው ስራ ተጀምሯል።
አድማጮች፣ ስለ ፓን አፍሪካን ዩኒቨርሲቲ የተቀናበረው ዝግጅት አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባልና ተከታተሉን። እስከዛው በደህና ቆዩ።
አመሰግናለሁ አዳነች። ወደ ተከታዩ ቅንብር እናልፋለን። የስፖርት ዜና። ኢትዮጵያውያን አትሌቶች ዩናይትድ ስቴትስ ሎስ አንጀለስ ማራቶን ላይ ድል ቀንቷቸዋል። ዳንኤል አርጋው ዝርዝሩን ይዟል። ከዚያው
ስፖርት ዜና። በትላንትናው ዕለት በተካሄደው 35ኛው የሎስ አንጀለስ የማራቶን ሩጫ ውድድር በወንዶቹ ኢትዮጵያዊ አትሌት ባየልኝ ተሻገር 2 ሰዓት ከ8 ደቂቃ ከ26 ሴኮንድ መግባት ውድድሩን በአንደኝነት ደረጃ ሲያጠናቅቅ፣ በሴቶቹ የማራቶን ውድድር ኬንያዊቷ አትሌት ማርጋሬት ሙርኪ 2 ሰዓት ከ29 ደቂቃ ከ27 ሴኮንድ መግባት ቀዳሚውን ስፍራ ይዛለች። ኢትዮጵያዊቷ አትሌት አልማዝ ነገደም 2 ሰዓት ከ32 ደቂቃ ከ28 ሴኮንድ በመግባት በሁለተኛነት ደረጃ ውድድሯን አጠናቃለች። በወንዶቹ የማራቶን ውድድር ሲሳተፍ ለመጀመሪያ ጊዜ መሆኑን የሚናገረው የ20 ዓመቱ አትሌት ባየልኝ ተሻገር በውድድሩ ወቅት የነበረው የአየር ጸባይ ነፋሳማና መንገዱ እጅግ አስቸጋሪ ቢሆንም ለዚህ ድል መብቃቱ የተሰማውን ደስታ ገልጿል። በሎስ አንጀለስ የሚኖሩ ኢትዮጵያውያንም በውድድሩ ወቅት ላደረጉላቸው የሞራል ድጋፍና አቀባበል አትሌቶቹ ምስጋናቸውን አቅርቧል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል። የሎስ አንጀለስ ነዋሪ የሆኑ ኢትዮጵያውያን ለአትሌቶቹ የደስታ መግለጫ መጠነኛ ግብዣ እንዳደረጉላቸው ሰምተናል። ዳንኤል እናመሰግናለሁ። ለቀሪ የስፖርት ዜናዎች ወደ አዲስ አበባ ልውሰዳችሁ። ግርማቸው ከበደ።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች፣ ባየልኝ ተሻገር የሎስ አንጀለስ ማራቶንን ማሸነፉ፣ የኮሮና ቫይረስ በስፖርት ክንውኖች ላይ አሁንም ተጽዕኖ እያሳደረ መሆኑና የቶኪዮ ኦሎምፒክ የማይካሄድ ከሆነ የጃፓን ኢኮኖሚ የሚጎዳ መሆኑ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሲጀመር የሊጉ መሪ የነበረው ቅዱስ ጊዮርጊስ አስደንጋጭ ሽንፈት ደርሶበታል። ኢትዮጵያ ቡና ደግሞ ግማሽ ደርዘን ጎል አስቆጥሮ አሸንፏል። ከሁለት ሳምንት ረፍት በኋላ የተመለሰው የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ ለውጥ እንዲኖር ያስገደዱ ውጤቶች ተመዝግበውበታል። የመጀመሪያውን ዙር በመሪነት ያጠናቀቀው ቅዱስ ጊዮርጊስ በሜዳው አዲስ አበባ ስታዲየም በወልቂጤ ከተማ 1-0 ተሸንፏል። ለወልቂጤ በጨዋታው ሁለተኛ አጋማሽ ብቸኛዋን የማሸነፊያ ጎል ያስቆጠረው ጫላ ተሽታ ነው። ከቅዱስ ጊዮርጊስ ጋር ለዋንጫ እየተፎካከሩ የሚገኙት ሌሎቹ ቡድኖች በሙሉ ድል ቀንቷቸዋል። የመጀመሪያውን ዙር ሁለተኛ ሆኖ ያጠናቀቀው ፋሲል ከነማ አዳማ ከተማን ረቷል። በቅጣት ምክንያት ባህር ዳር ስታዲየም ላይ ለተጫወተው ፋሲል ከነማ በዛብህ መለዮ የማሸነፊያዋን ኳስ መረብ ላይ አሳርፏል። ሌላኛው የዋንጫ ተፎካካሪ ሻምፒዮኑ መቀለ 70 እንደርታ ከሜዳው ውጪ ሀዲያ ሆሳዕናን በኦኪኪያ ፎላቢ ብቸኛ ጎል በማሸነፍ ወሳኝ 3 ነጥብ ይዞ ተመልሷል። ብዙ ቡድኖች ከሜዳ ውጪ በማያሸንፉበት የኢትዮጵያ ፕሪምየር ሊግ የመቀለ የሜዳ ውጪ ድል በዋንጫ ፉክክሩ ላይ እንዲቆይ አስችለዋል። ሲዳማ ቡና ወላይታ ድቻን የረታበት ግጥሚያ በሳምንቱ በርካታ ጎሎች የተቆጠሩበት ጨዋታ ነው። 8 ጎሎች በተቆጠሩበት ጨዋታ ሲዳማ ቡና 5-3 አሸንፏል። በዚህ ጨዋታ ወንድማማቾቹ ሀብታሙና ባየ ገዛሀኝ ለተጋጣሚዎቹ ቡድኖች ጎሎችን አስቆጥረዋል። በሳምንቱ ብዙ ጎሎችን አግብቶ ያሸነፈው ቡድን ደግሞ ኢትዮጵያ ቡና ነው። ሱል ሽረን ከፍጹም የጨዋታ ብልጫ ጋር 6-1 አሸንፏል። በጨዋታው አቡበከር ነስሩ 3 ጎሎችን በማስቆጠር ሃትሪክ ሰርቷል። በሌሎች ጨዋታዎች ድሬዳዋ ከተማ ሐዋሳ ከተማን 3-1 በማሸነፍ ከውራጅ ቀጠና ሲወጣ፣ ባህር ዳር ከተማ ጅማ አባ ጅፋርን 1-0 ረቷል። ወልዋሎ አዲግራት ዩኒቨርሲቲ ከሰበታ ከተማ 2-2 አቻ ተለያይተዋል። ሊጉን ፋሲል በ29 ነጥብ ይመራል። 28 ነጥብ ያላቸው ቅዱስ ጊዮርጊስና መቀለ በጎል ልዩነት ተበላልጠው ይከተሉታል። ሀዲያ ሆሳዕና፣ ወልዋሎና ጅማ አባ ጅፋር ደግሞ ወራጅ ቀጠና ውስጥ ይገኛሉ። ባየሊን ተሻገር የሎስ አንጀለስ ማራቶንን አሸንፏል። ለመጀመሪያ ጊዜ ማራቶንን የሮጠው ኢትዮጵያዊው ባየሊን በ2 ሰዓት 8 ደቂቃ 26 ሰከንድ በመጨረስ አንደኛ ወጥቷል። የውድድሩ የመጀመሪያ ኪሎ ሜትሮች ላይ ከ12 አትሌቶች ጋር ተፎካክሯል። ደጋግሞ የእጅ ሰዓቱን ይመለከት የነበረው ባየሊን ውድድሩ ሊጠናቀቅ 1.5 ኪሎ ሜትር ሲቀረው ለመጨረሻ ጊዜ ሰዓቱን ተመልክቶ ወደፊት ተፈተለከ። ወደ ኋላም አልተመለከተም።
That is the stride of a champion by Yelen Teshigar, and he can now see the finish line, and he is going to win the 2020 Los Angeles Marathon.
ባየሊን ሁለተኛ የወጣውን ኬንያዊ ጆን ላንጋትንም በ17 ሰከንድ ቀድሞታል። ባየሊን ከድሉ በኋላ በሰጠው አስተያየት ይህ ቀን በህይወቴ ከማልረሳቸው ቀኖች መካከል አንዱ ነው ብሏል። የኮሮና ቫይረስ ቀውስ የዓለም የስፖርት ክንውኖችን መፈተኑን ቀጥሏል። ከ360 በላይ ዜጎቿን በኮቪድ-19 ህመም ያጣችው ጣሊያን በሁሉም የሊግ ደረጃዎች የሚደረጉ የሊግ ጨዋታዎች በሙሉ በዝግ ስታዲየሞች ያለ ተመልካች እንዲካሄዱ ባለፈው ሳምንት ወስናለች። የቅዳሜና እሁድ ጨዋታዎችም ያለ ተመልካች ተካሂደዋል። በጨዋታዎች ወቅት ሊወሰዱ የሚገባቸውን 21 የጥንቃቄ ህጎችንም አውጥታለች ጣሊያን። ሆኖም የተጫዋቾችን ጤና ከግምት ያላስገባ ነው በሚል የጣሊያን የተጫዋቾች ማህበር ውሳኔውን ተቃውሞታል። በጣሊያን የሚደረጉ የእግር ኳስ ውድድሮችም ላልተወሰነ ጊዜ እንዲቋረጡ ማህበሩ ጠይቋል። የጣሊያን የስፖርት ሚኒስቴርም የተጫዋቾች ማህበሩን ምክረ ሐሳብ ደግፏል። ለዚህም ይመስላል የጣሊያን እግር ኳስ ፌዴሬሽን በጉዳዩ ላይ ለመምከር ለነገ ስብሰባ ጠርቷል። የጣሊያን መንግስት የኮሮና ቫይረስ ስርጭትን ለመግታት በሰሜን ጣሊያን የሚገኙ ከ16 ሚሊዮን በላይ ዜጎቹን እንቅስቃሴ መገደቡ ይታወሳል። የኮሮና ቫይረስ ቀውስ ሌሎች የስፖርት ውድድሮች ላይም ተጽዕኖ ፈጥሯል። ቀነኒሳ በቀለና ኤሉድ ኪፕቾጌ የዓለም የማራቶን ክብረ ወሰንን ለመስበር የሚሮጡበት የለንደን ማራቶን ሊሰረዝ ይችላል ተብሏል። በሚያዝያ ወር መጨረሻ እንደሚካሄድ የሚጠበቀው የለንደን ማራቶን ለሌላ ጊዜ የሚተላለፍ ከሆነ አራተኛው በኮሮና ቫይረስ ምክንያት ወደ ሌላ ጊዜ የተላለፈ የማራቶን ወይም የግማሽ ማራቶን ውድድር ይሆናል። የሮም፣ ባርሴሎናና ፓሪስ ማራቶኖች ለሌላ ጊዜ ተላልፈዋል። ኢትዮጵያውያን ለድል ሲጠበቁበት የቆዩትና መጋቢት 20 ቀን 2012 ዓ.ም በፖላንድ ጊኛ ሊካሄድ የነበረውን የዓለም የግማሽ ማራቶን ውድድር የዓለም አትሌቲክስ ወደ ጥቅምት ወር 2013 ዓ.ም አስተላልፎታል። በዚህም ከተሰረዘው የቻይናው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ቀጥሎ በኮሮና ቫይረስ ምክንያት ለሌላ ጊዜ የተላለፈ ትልቁ የዓለም አትሌቲክስ ውድድር ሆኗል። ዛሬ መጀመር የነበረበት የኢንዲያን ዌልስ የሜዳ ቴኒስ ውድድርም ለሌላ ጊዜ ተላልፏል። ራፋኤል ናዳል፣ ኖቫክ ጆኮቪች እና ኪም ክላይስተርስን የመሳሰሉ የቴኒሱ ዓለም ታላላቅ ስሞች ሊሳተፉበት የነበረው የኢንዲያን ዌልስ ውድድር በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የተሰረዘ የመጀመሪያው ትልቅ የስፖርት ክንውን ነው። የቶኪዮ ኦሊምፒክ የማይካሄድ ከሆነ የጃፓን ዓመታዊ የምርት መጠን በ1.4% እንደሚቀንስ ተገልጿል። ከ137 ቀናት በኋላ እንደሚካሄድ የሚጠበቀው የቶኪዮ ኦሊምፒክ የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት ለሌላ ጊዜ ሊተላለፍ ይችላል። የዓለም ኢኮኖሚ በኮሮና ቫይረስ ምክንያት ከ2.7 ትሪሊየን የዩናይትድ ስቴትስ ዶላር በላይ ሊያጣ እንደሚችል ይገመታል። ቻይና፣ ዩናይትድ ስቴትስ፣ የዩሮዞን ሀገራትና ጃፓን ከፍተኛ ኢኮኖሚ መቀዛቀዝ ሊያጋጥማቸው ይችላል። ጃፓን ከሚያጋጥማት የኢኮኖሚ መቀዛቀዝ ለመውጣት የቶኪዮ ኦሊምፒክ በእጅጉ ያስፈልጋታል።
አመሰግናለሁ። ጊዜያችን ተጠናቋል። ክቡራትና ክቡራን፣ በነገራችን ላይ ዛሬ አሜሪጎ ቬስፑቺ የተወለደበት ቀን ነው። የጣሊያን ፍሎረንሷ ቬስፑቺ የአዲሱን ዓለም አገኘ፣ አሜሪካም ተብላ ስለ ክብሩ ተጠራች። ልክ 569 ዓመት ሆነ ከተወለደ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ የፕሮግራሙ ፕሮዲውሰር ብርሃን ኃይሉ፣ እኔም ማስተናጋጃችሁ ሰሎሞን አባተ ነን። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልኝ። Thank you.